ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ለሚገኙ ምዕመናንና አገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። የዚሁ መርሃ ግብር አንዱ አካል በሆነው በዛሬው ዕለት ማለትም በጥር 30 2010 ዓ.ም ያደረጉት አስተምሮ ከዚህ ቀደም በመስዋዕተ ቅዳሴ ዙሪያ በተከታታይ አድርገውት የነበረው አስተምሮ ቀጣይ ክፍል እንደነበረ ተገለጸ ሲሆን ከዚህ ቀደም በመስዋዕተ ቅዳሴ ሥነ ሥርዓት ዙሪያ ላይ ትኩረታቸውን በማድረግ በዚሁ የመስዋዕተ ቅዳሴ ሥነ ሥርዓት ውስጥ የሚገኙ የተለያዩ ከፍተኛ መንፈሳዊ ትርጉም ያላቸውን ክፍሎች በማንሳት አስተምሮ ማድረጋቸውን ቀደም ሲል መዘገባችን ይታወሳል። በዚህ መሠረት ከዚህ ቀደም በመስዋዕተ ቅዳሴ የመግቢያ ሥነ ሥርዓት ላይ ስላለው የኑዛዜ ጸሎት፣ በመቀጠልም አሁንም በመስዋዕተ ቅዳሴ የመግቢያ ሥነ ሥርዓት ላይ ስላለው የመግቢያ ጸሎት አንስተው ሰፊ የሆነ ትንታኔ መስጠታቸው የሚታወቅ ሲሆን፣ ባለፈው ሳምንት ባደረጉት የትምህርተ ክርስቶስ አስተምሮ ደግሞ ከዚህ የመግቢያ ጸሎት በመቀጠል የሚገኘውን የመጽሐፍ ቅዱስ ምንባባትን በተመለከተ ሰፊ አስተምሮ ማድረጋቸው ይታወሳል። በዚህም መሠረት የእግዚአብሔር ቃል በሕይወታችን የሚያደርገው ጉዞን በተመለከተ የተናገሩት ቅዱስነታቸው የእግዚአብሔር ቃል ከጆሮአችን ወደ ልባችን፣ ከልባችን ወደ እጃችን በመጓዝ መልካም ተግባራትን እንድናከናውን ይረዳናል ማለታቸውን መዘገባችን ይታወሳል። በዛሬው ዕለት ማለትም በጥር 30 2010 ዓ.ም ባደረጉት የትምህርተ ክርስቶስ አስተምሮ ከባለፈው ሳምንት አስተምሮ የቀጠለና አሁንም በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት ስለሚነበቡት የእግዚአብሔር ቃላትና በመቀጠልም በዚሁ በእግዚአብሔር ቃል ላይ መሠረቱን ስላደረገው ስብከት በማንሳት ጥልቅ የሆነ አስተምሮ ማድረጋቸውን ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ለተገኙ ምዕመናንና የአገር ጎብኚዎች ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Continuiamo con le catechesi sulla Santa Messa. Abbiamo arrivato alle letture. Il dialogo tra Dio e il suo popolo, sviluppato nella liturgia della parola della Messa, raggiunge il culmine nella proclamazione del Vangelo. Lo precede il canto dell'Alleluia, oppure in Quaresima un'altra acclamazione, con cui l'assemblea dei fedeli accoglie e saluta il Signore che sta per parlare nel Vangelo.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በእግዚአብሔርና በሕዝቦቹ መካከል የተደረገው ውይይት በቅዳሴ ወቅት በሚነበቡ ምንባባት አማካይነት ይበልጡኑ በመዳበር በቅዱስ ወንጌል አዋጅ ወቅት ምልአቱን ያገኛል። ከዚያም በመቀጠል ሃሌሉያ የሚለው አጭር መዝሙር ከተዘመረ በኋላ ወይም ደግሞ በስብከተገና ወቅት ምእመኑ በቅዱስ ወንጌል ሊያናግራቸው የመጣውን ጌታ ለማዳመጥ ይዘጋጃሉ። የክርስቶስ ምስጢር በመጽሐፍ ቅዱስ ውስጥ በምልአት በመገለጥ ሲያበራ፣ በዚህም መልኩ በቅዳሴ ሥነ ሥርዓት ወቅት በቅድሚያ ከብሉይ ኪዳን ይሁን ከአዲስ ኪዳን ተወስደው የሚነበቡልን ቃላት ትርጉማቸውን በሚገባ እንድንረዳ ቅዱስ ወንጌል ብርሃን በመሆን ይረዳናል። በእርግጥም በሥርዓተ ቅዳሴ ሥነ ሥርዓት ወቅት በሚነበቡት የእግዚአብሔር ቃላት ውስጥ ይሁን በአጠቃላይ በቅዳሴ ሥርዓት አምልኮ ውስጥ ክርስቶስ ዋናው ማዕከል ነው። በዚህም ምክንያት ነው እንግዲህ ቅዱስ ወንጌል ከሌሎች ምንባባት ለየት ባለ ሁኔታ በአክብሮትና በአምልኮ መንፈስ የሚከበረው የሚነበበውም በዚሁ ምክንያት ነው። በዚህ ምክንያት ነው እንግዲህ በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት ቅዱስ ወንጌልን የሚያነበው ሰው ካህን የሆነ ወይም ለየት ያለ መንፈሳዊ ስልጣን የተሰጠው ሰው መሆን አለበት የሚባለው በዚሁ ምክንያት የተነሳ ነው። ቅዱስ ወንጌል ከተነበበ በኋላ አንባቢው የቅዱስ ወንጌሉን መጽሐፍ የሚስመው በዚሁ ምክንያት ነው። ቅዱስ ወንጌል በሚነበብበት ወቅት ቆመን የምናዳምጠውም በዚሁ ምክንያት የተነሳ ነው። ቅዱስ ወንጌል ከመነበቡ በፊት ግንባራችንን፣ ከንፈራችንንና ደረታችን ላይ በመስቀል ምልክት የምናማትበውም በዚሁ ምክንያት የተነሳ ነው። በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት ቅዱስ ወንጌል ሲነበብ የሻማ ብርሃን እንዲበራ፣ ዕጣን እንዲጨስ የሚደረግበት ምክንያት በሚነበበው የወንጌል ቃል አማካይነት በብቃት የሚናገረው ክርስቶስ በመሆኑ ለዚያ ቃል ክብር ለመስጠት ነው። በእነዚህ ምልክቶች የተነሳ እያንዳንዱን ማኅበረ ምዕመናን መንፈሳዊ ለውጥ ማምጣት የሚያስችልና ሕይወታችንን መቀየር አቅም ያለው ክርስቶስ በዚያ ሆኖ መልካም ዜናውን እንደሚያቀርብልን ያስገነዝበናል። ይህ የወንጌል ቃል ቀጥተኛ የክርስቶስ ንግግር በመሆኑ የተነሳ ቅዱስ ወንጌል ተነቦ ካለቀ በኋላ ክርስቶስ ሆይ ምስጋና ላንተ ይሁን የሚለው የምስጋና ቃል የሚጠናቀቀውም በዚሁ ምክንያት ነው። ስለዚህ በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት የሚነበበው የቅዱስ ወንጌል ቃል ነገሮች ከዚህ ቀደም እንዴት እንደነበሩ ለማወቅ ወይም ለማመልከት ሳይሆን፣ ነገር ግን ኢየሱስ በአንድ ወቅት ያደረጋቸውንና የተናገራቸውን ቃላት ለመገንዘብ አሁንም ቢሆን እንደዚያ ማድረጉን እንደሚቀጥልና በእኛ ላይ እንደሚፈጽመው ለእኛ ይናገራል። ቅዱስ አጎስጢኖስ እንዲህ ይላል፣ ወንጌል የክርስቶስ ልሳን ነው። እርሱ በሰማይ ነግሶ የሚኖር ቢሆንም ነገር ግን በምድር ላይ መናገሩን አላቋረጠም በማለት ጽፏል። እንግዲህ በሥርዓት አምልኮ ወቅት የሚናገረን ክርስቶስ ከሆነ መሥዋዕተ ቅዳሴን በምንሳተፍበት ወቅት ለእርሱ ምላሽ ልንሰጥ ይገባል ማለት ነው።
Per far giungere il suo messaggio, Cristo si serve anche della parola del sacerdote, che dopo il Vangelo tiene l'omelia. Raccomandata vivamente dal Concilio Vaticano II come parte della stessa liturgia, l'omelia non è un discorso di circostanza, neppure una catechesi come questo che sto facendo adesso io, no, no. Né una conferenza, neppure una lezione. L'omelia è un'altra cosa. Cos'è l'omelia? È un riprendere quel dialogo che è già aperto tra il Signore e il suo popolo, affinché trovi compimento nella vita.
በቅዳሴ ወቅት በተነበበው ቅዱስ ወንጌል አማካይነት የተናገረው ክርስቶስን በጥልቀት መረዳት እንችል ዘንድ ቅዱስ ወንጌል ተነቦ ካለቀ በኋላ ካህኑ የሚያደርገው ስብከት በጣም አስፈላጊ ነው። የሁለተኛው የቫቲካን ጉባኤ በመሥዋዕተ ቅዳሴ ወቅት የሚደረገውን ስብከት በተመለከተ እንዲህ ብሎ ነበር። ስብከት ዝም ብሎ የገጠሙንን ነገሮች የምናወራበት ተራ የሆነ ንግግር ማለት አይደለም፣ ወይም አንድ ጉባኤ አይደለም፣ ወይም ደግሞ አንድ አስተምሮ ነው ማለት አይደለም። ነገር ግን ቃሉ በሕይወታችን ውስጥ በምልአት ይሰርጽ ዘንድ በክርስቶስና በሕዝቡ መካከል ቀደም ሲል ተደርጎ የነበረውን ውይይት እንደገና ማስቀጠል ማለት ነው በማለት ሁለተኛው የቫቲካን ጉባኤ ስለ ስብከት ሲናገር እንሰማለን። የቅዱስ ወንጌል ትንታኔ የሚገለጸው በሕይወታችን ውስጥ ነው። የጌታ ቃል ጉዞውን የሚያቆመው በእኛ ሥጋ ውስጥ በመግባት ነው። በማርያምና በቅዱሳንም ውስጥ የተገለጸው ሥራውን ወደ ፍጻሜ ያመጣዋል። በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት የሚደረገውን ስብከት በተመለከተ ኢቫንጀሊ ጋውዲዮም በአማርኛው በግርድፉ ሲተረጎም የወንጌል ደስታ በተሰኘው ቃለ ምዕዳን ውስጥ ስብከትን በተመለከተ እንዲህ ብዬ ነበር። በስብከት ወቅት ማኅበረ ምዕመናኑና ሰባኪው በስብከት አማካይነት ከክርስቶስ ጋር ኅብረት እንዲኖራቸው በማድረግ በቅዱስ ቁርባን አማካይነት ሕይወትን ይቀይራል በማለት ገልጬ ነበር። በቅዳሴ ስነ ስርዓት ወቅት ስብከት የሚያደርግ ሰው እምነቱን በሚገባ በመከተል የርሱን አገልግሎት በጥሩ ሁኔታ የሚፈጽም ሰው ሊሆን ይገባዋል። በመስዋዕተ ቅዳሴ ስነ ስርዓት ለሚሳተፉ ሰዎች ሁሉ እውነተኛ አገልግሎት መስጠት ይኖርበታል። ይህን ስብከት የሚሰሙ ሰዎች ሁሉ የሰሙትን ነገር በተግባር በመለወጥ የራሳቸውን ድርሻ መወጣት አለባቸው። በመጀመሪያ ደረጃ በንቃት በመሳተፍ ተገቢውን ውስጣዊ ዝግጅት በማድረግ ትክክለኛውን ውስጣዊ አሰራር በማየት በሰባኪው ላይ ምንም አይነት ቅድመ ሁኔታ ባለማስቀመጥ ማዳመጥ ይኖርባቸዋል። ምክንያቱም እያንዳንዱ ሰባኪ ሰው መልካም የሆነ ተግባርና ገደቦች ወይም ውስንነት እንዳለበት ማወቅ ይኖርባቸዋል። አንዳንድ ጊዜ ረጅም ስብከት በሚሆንበት ወቅት ወይም ደግሞ በዕለቱ ምንባባት ላይ የማያተኩር ስብከት ቢሆን ወይም ለመረዳት የሚያስቸግር ስብከት ከሆነ ወይም ደግሞ አንዳንድ ጊዜ እንቅፋት የሚፈጥር ስብከት ሊሆን ይችላል። በአጠቃላይ ይህ ስብከት ጥሩ ነው ወይም አይደለም በማለት ለመወሰን ያስችለን ዘንድ በቅድሚያ ያንን ስብከት በሚገባ ጠንቅቀን ማዳመጥ ይኖርብናል። በሥርዓተ ቅዳሴ ሥነ ሥርዓት ወቅት ስብከት የሚያደርጉ ሰዎች ኃላፊነታቸውን በተገቢው መልኩ በማኅበረሰቡ ውስጥ የሚወጡ ሰዎች ሊሆኑ ይገባቸዋል። በመስበኪያ ቦታ ላይ ሆኖ የሚሰብክ ሰው ዕድሉን ሊጠቀም ይገባዋል። በተመሳሳይ መልኩም ይህንን ስብከት የሚያዳምጡ ሰዎች ዕድሉን መጠቀም ይኖርባቸዋል። ይህንን ስል ግን በተመሳሳይ መልኩ ይህንን ስብከት የሚያዳምጡ ምዕመናን ወይም ሰዎች ዕድሉን መጠቀም ይኖርባቸዋል ማለት ነው። ይህንን ስል መቃወም ይገባል እያልኩኝ ፈልጌ ሳይሆን እገዛ ለማድረግ ይገባል ለማለት ነው። ለካህኑ ቅርብ ከሆኑ ምዕመናን በተሻለ ሁኔታ ካህኑን ሊረዳ የሚችል ማን ነው? በመጨረሻም የመጽሐፍ ቅዱስ በቂ እውቀት ያለው ሰው የስብከት ሥነ ሥርዓት በሚገባ ሊሳተፍ ይችላል። ስብከቱን እንዲረዳ በእጅጉ ይደግፈዋል ብዬ ለመናገር እወዳለሁ። በተደጋጋሚ ወንጌልን የማያነብ ግለሰብ ወንጌልን ለማዳመጥ እጅግ ይቸግረዋል። በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት የሚደረገውን ስብከት ለመረዳትም ያዳግተዋል። በመጨረሻም በመሥዋዕተ ቅዳሴ ወቅት በሚነበቡ የመጽሐፍ ቅዱስ ቃላት በቅዱስ ወንጌልና ከዚያም ቀጥሎ በሚገኘው ስብከት አማካይነት እግዚአብሔር ከሕዝቡ ጋር ይወያያል። እርሱን በጽሞናና በታላቅ ክብር የሚያዳምጡ ሁሉ በተመሳሳይ ጊዜ እግዚአብሔር ቅርብ መሆኑን ይረዳሉ። እግዚአብሔር ሁል ጊዜ ሥራውን እንደሚሠራም ይገነዘባሉ ማለት እንችላለን። እንግዲያውስ የምሥራቹ ቃል የምንሰማ ብንሆንና በእርሱም አማካይነት መንፈሳዊ ለውጥ የምናመጣና ሕይወታችንን የምንቀይር ከሆነ በዚህም ምክንያት ራሳችንንና ዓለምን መለወጥ እንችላለን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ለተገኙ ምዕመናንና አገር ጎብኚዎች ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን።